ንግድና ምጣኔ ሀብት የኢትዮጵያ መንግስት በሰሜን ኢትዮጵያ በተካሄደው ጦርነት ሳቢያ ለወጣው ወጪና ለደረሰው ጉዳት ማካካሻ የሚሆን የ122 ቢሊዮን ብር ተጨማሪ በጀት በፋይናንስ ሚኒስቴር በኩል ጠይቋል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያ ዶክተር በግዬ ጎሹ የተጠየቀው ገንዘብ ከሚያስፈልገው በታች መሆኑንና መንግስት የተለያዩ የገቢ ማሰባሰቢያ መርሃ ግብሮችን ማውጣት ያለበት መሆኑን ይናገራሉ። ይሁን እንጂ በዚህ ዓመት የቀረበው በጀት ጥያቄ ካለፈው ዓመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነም ተመልክቷል። በሀገሪቱ የምጣኔ ሀብት ይዞታ ላይ ያለውን አሉታዊና አዎንታዊ ጎን ይመለከታል። ዶክተር ደግዬ ነው ያወያየው። የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ተከታዩን አሰናድቷል።
መንግስት ያጋጠመውን ተጨማሪ ወጪ ለመሸፈን የ122 ቢሊዮን ብር የበጀት ጥያቄ በገንዘብ ሚኒስቴር በኩል ለሚኒስትሮች ምክር ቤት ማቅረቡን የመንግስት መገናኛ ብዙሃን ዘግበዋል። ተጨማሪው በጀት ይውላል የተባለው ለመከላከያና ለሰብአዊ እርዳታ እንደሆነም ተመልክቷል። በተለይ በሰሜን ኢትዮጵያ ለጠፋው ወጪና ለደረሰው ጉዳት ማካካሻ የሚሆን ገንዘብ መሆኑንም የገንዘብ ሚኒስቴር አስታውቋል። በዚህ ዓመት ተዘጋጅቶ የቀረበው ተጨማሪ የበጀት ጥያቄ ካለፈው ዓመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነም ተመልክቷል። ለዚህ የ2014 ዓመተ ምህረት የተያዘው ዓመት ከስከዛሬዎቹ ከፍተኛው ሲሆን 561 ቢሊዮን ብር መሆኑም ተመልክቷል። ከ213 ጋር ሲነጻጸር የ85 ቢሊዮን ብር ብልጫ አለው። ስለዚህ አሁን የቀረበው የሚጸድቅ ቢሆን ከ680 ቢሊዮን ብር በላይ እንደሚሆንም ተዘግቧል። መንግስት በሰበሰበው ገንዘብ ወጪውን ለመሸፈን አዳጋች በመሆኑ ተጨማሪ ወጪ ያስፈልጋል የሚሉት ዶክተር ደግዬ ጎሹ በኢትዮጵያ የኢኮኖሚክ ባለሙያዎች ማህበር የምጣኔ ሀብት ተመራማሪ ናቸው። የተቋሙን ሳይሆን የራሳቸውን አስተያየት መሆኑን በመግለጽ ስለተጠየቀው የጭማሪ በጀት ተከታዩን ማብራሪያ ሰጥተዋል።
ጭማሪው የሚለው ምክንያቱ አንደኛው ለመልሶ ማቋቋምና ለመልሶ ግንባታ በግጭቱ ምክንያት ለመዋል ነው፣ ለመከላከያ ሳይሆን ለዚህ። ሁለተኛው ለፌደራል ሲስተሙ ለሌሎች ስራዎች የሚሆን ተጨማሪ በጀት መሆኑን አይቻለሁኝ። እንግዲህ ይህ በጀት በአመት ውስጥ የተመደበው ኦሪጂናል በጀቱ ወደ 562 ቢሊዮን ብር ነበረ። ይሄ ኦሪጂናል በጀቱን ወደ 22% ይሆናል። እንግዲህ በነበረው ያልተጠበቀ ተጨማሪ ወጪ አንድ ሁለትም ኢትዮጵያ እንግዲህ እንደምታውቀው በዓለም ላይ በጣም ከፍተኛ ዋጋ ግሽበት አለባቸው የሚባሉት 10 ሀገራት ውስጥ ገብታለች። ያም ራሱ ኢንፍሌሽኑ የራሱ ኮስት ስላለ እሱንም ለማካካት ይሆናል። ግን ለዚህ ለሁለት ተግባራት እንደሆነ ሰምቻለሁ።
የበጀት ጭማሪው ለምን እንደሚያስፈልግ ሲያብራሩ ዶክተር ደግዬ እንዲህ ይላሉ።
የበጀት ጭማሪው በጣም አስፈላጊ ነገር ነው። ምክንያቱም በሶስቱ ክልሎች እንዲያውም የበጀት ጭማሪው ትግራይ ክልልን አይጨበም ባይዘወይ ለሁለቱ ክልሎች ነው የሚለው። ሶስቱን ክልሎች ከወሰድካቸው ከፍተኛ ኮንፍሊክት ነበረባቸው፣ ጉዳት ደርሶባቸዋል። የሶስቱ ክልሎች ውስጥ ከ37 ሚሊዮን አካባቢ በአጠቃላይ 34% የአገሪቷን ሕዝብ የሚሸፍን ነው። በቆዳ ስፋትም በጣም ሰፊ ነው። ስለዚህ ደግሞ በአብዛኛው 20-30 ዓመት ወደኋላ ዲቫስቴትድ ሆነዋል ነው የሚባለው። ይህን ለመሸፈን እንግዲህ በጀት ተጨማሪ በጀት ያስፈልጋል።
መንግስት የበጀት ጭማሪውን የጠየቀው በጦርነቱም ሆነ የምጣኔ ሀብቱን ስብራት ለመጠገን በቂ ገንዘብም ሆነ ገቢ ማሰባሰብ ባለመቻሉ እንደሆነ ገልጿል። በሌላ በኩል ደግሞ ተጨማሪ በጀት ጥያቄው የመጣው በገንዘብ ሚኒስትሩ በኩል ይሁን እንጂ መንግስት ያው የጠየቀው መንግስትን ነው። ጥያቄውን ላቀረበው መንግስት በጀቱን የሚፈቅደው መንግስት ከየት አምጥቶ ነው የሚሰጠው? ዶክተር ደግዬ ገንዘቡን ከየት እንደሚመጣ ጠየኳቸው።
እንግዲህ እሱ መንግስት የተለያየ እቅድ ይኖረዋል። ከዶሜስቲክ ወይ ፎሬን ሶርስ ሊኖረው ይችላል። ስለዚህ ሶርሱ በዋናነት ያን ያክል ሰስተኔብል አይሆንም። በዚህ መንገድ ጦርነቱ ያስከተለውን ጉዳት ሙሉ በሙሉ መመለስ እና ሪኮንስትራክት ማለት ራዲኬት ማድረግ ይቻላል ወይ? ኢኒሽቲቭ ጥሩ ነው ለመጀመሪያ ያክል፣ ግን ያ በፍጹም አዋጭ የሚሆንበት ሁኔታ የለም፣ አዋጭ አይደለም። ምክንያቱም ጉዳቱ 20-30 ዓመት በኋላ ከወሰዳቸው እነዚህ ክልሎች መልሶ እንትን ለማለት ቢያንስ 5 ዓመት የተለየ ፕሮግራም ካልተቀረበ በስተቀር በመስሪያ ቤት ደረጃ በአኑዋል በጀት ተፈቶ ችግሩ ወደ ነበሩበት ቢያንስ ደግሞ በአጭር ጊዜ ውስጥ የተወሰነ ሊሰራ ሊጀምሩ የሚችሉበት እድል አይደለም ያለው።
ዶክተር ደግዬ ሶስቱም ክልሎች ተጎጂ በመሆናቸው ከዚህ በፊት የወጣው የአምስትም ሆነ የ10 ዓመት የምጣኔ ሀብት እቅዱ ዋጋ ስለሌለው እንደገና መከለስ ያለበት መሆኑን ያስረዳሉ።
ሌላው ቀርቶ እኮ የ5 ዓመቱ እቅድ እኮ አሁን ሪሌቫንት አይደለም። የ10 ዓመቱ እቅድ የተሰራው ማለት ለምን 30-40% የሚሆነውን የኢትዮጵያ ሕዝብ ሪሌቫንት ከሆነ ለእነዚህ የማይገናኝ ከሆነ ሪቫይዝ ማድረግ ያስፈልጋል። የተመደበውም ሪሶርስ ላልተጎዱ ክልሎች ወደ ተጎዱ ሊቀንስ የሚችልበት ኦፍሽ ሊደራረግ የሚችልበት ስላለ በከፍተኛ ደረጃ ሪሶርስ ሞቢላይዝ ማድረግ የሚጠይቅ ነው። ከሁሉም ከሀገር ውስጥም
የምጣኔ ሀብቱ ባለሙያ ይህ በአግባቡ ካልተፈታ ለቀጣይ ግጭቶች መንስኤ ሊሆን እንደሚችልም በማስረዳት የሚከተለውን ምክር ይለግሳሉ።
በዚህም የተነሳ እኔ ሰጀስት ማድረገው በፕሮግራም መልክ ነው። ይሄ ለመጀመሪያ ክፍል እንደመነሻ ጥሩ ቢሆንም በትክክል ይሄ አረስት አተደረገ እንደውም ለቀጣይ የሌሎች ግጭቶች መንስኤ ሊሆን ይችላል። ምክንያቱም አምባላንሱ በጣም ከፍተኛ ነው። ክልሎች በተለያየ እርግጥ ደረጃ ላይ ሆኖ ማለት ነው በዚህ በጦርነት ምክንያት እነዚህ ወደ ተንታጠነ ነገር ለማምጣት አንድ ኢንዲፔንደንት ወይ ነፃ የሆነ ካንት ወይም ፕሮግራም የሚመራው ካልተቋቋመ በስተቀር እንዲህ በቀላሉ መፈታው ችግር አይሆንም። እንደዚህ አይነት ፈንድ አቋቁሞ ፕሮግራም ቀርጾ የመንደሶ ማቋቋም ነው የግንባታ ፕሮግራም ቀርጾ ያ ኢንዲፔንደንት የሚመራ በቦርድ የሚመራ ሪሶርስ ሞቢላይዝ የሚያደርግ ይሄንን ሪሶርስ ሪአሎኬት የሚያደርግ ሪኮንስትራክሽን ላይ እንዲውል የሚያደርግ ከክልሎች ጋር በከፍተኛ ቅንጅት የሚሰራ ነው። ከተጎዱ ወይም የተጎዱ ሪሶርስ ብቻ ላይሆኑ ይችላሉ። መጠኑ ቢለያይም ሌሎችም ጋር በኦሮሚያ የተወሰነ ፓርቶች ወይም ሴክተሮች ሊኖሩ ስለሚችሉ በዚያ መልክ በጣም ኮምፕሬንሲቭ ወይም ጥቅል አፕሮች የሚጠይቅ ነገር ነው። ለመጀመሪያ ጊዜ ግን ጥሩ ነው የሚል ነገር ነው። ገንዘቡ ግን በቂ ስለሆነ ሳይሆን ከመንግስት አቅም ጋር የሚገናኝ ስለሆነ።
አድማጮቻችን፣ ከዶክተር ደግዬ ጋር ያደረግነው ውይይት በዚህ አላበቃም። ቀጣዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።